በወቅታዊ ጉዳይ ላይ የቀረበ የባለሙያ ትንታኔ።
ከዚህ ቀደም ከአማራ ክልል ሄደው በደቡብ ክልል ጉራ ፈርዳ ይኖሩ የነበሩ አርሶ አደሮችና ቤተሰቦቻቸው በአካባቢው ባለስልጣናት ሕገ ወጦች በመባላቸው የመሬት ይዞታቸውን እያስረከቡ መባረራቸው ተዘግቧል። ዘንድሮም ተመሳሳይ የአርሶ አደሮች ኢትዮጵያውያን መሰደድና መፈናቀል ቀጥሏል። ለዓመታት ኑሯቸው በቤንሻንጉል ክልል ያደረጉ ቤት ንብረት የመሰረቱ ልጆች የልጅ ልጆች ያዩበትን ቀዬ እንዲለቁ ተገደዋል። ሕገ ወጥ ናችሁ ነው ምክንያቱ። እኛም ሰሞኑን እየዘገብንበት እንገኛለን። በሕጉ ረገድ ጉዳዩ እንዴት ይዳኛል ለሚለው ጥያቄ በአዲስ አበባ ዩኒቨርሲቲ የዓለም አቀፍ ሕግ መምህርና በባህር ዳር ዩኒቨርሲቲም ልዩ ልዩ የሕግ ትምህርቶችን የሚሰጡት ዶክተር ያዕቆብ ኃይለማርያምን አግኝተናል። ዶክተር ያዕቆብ በሩዋንዳ በተካሄደው የዘር ፍጅት ጉዳይ ክስ በአቃቢ ሕግነት የመሩ ባለሙያም ናቸው። ያወያያቸው አዲሱ አበበ ነው። ይህ ጉዳይ ከዓለም አቀፍም ሆነ ከኢትዮጵያ ሕግ አኳያ እንዴት ይታያል በሚለው ጥያቄው ነው የጀመረው።
አመሰግናለሁ ዶክተር ያዕቆብ። የሚገርም ነው። ልክ የዛሬ ዓመት በዚህ ወር ብቻ ሳይሆን በዛሬዋ ዕለት ነበረ ስለ ጉራ ፈርዳ አርሶ አደሮች ካሉበት ቦታ መፈናቀልን በተመለከተ የህጉ ጉዳይ ምን ይላል፣ ህጋዊ አንደምታው ምንድን ነው ብለን የተወያየ ነው። በአመቱ ደግሞ በዛሬ ቀን እንደገና በዚሁ ዙሪያ ልንነጋገር ነው። ቤንሻንጉል ጉሙዝ የሄዱ አርሶ አደሮች ባለስልጣናቱ ህገ ወጥ ናችሁ በሚል ቤቶቻቸውንም ለወረዳ እንዲያስረክቡ እየተደረጉ ተፈናቅለዋል። እስቲ ከመሰረታዊ ህጉ እንጀምር ዶክተር ያዕቆብ። በዚህ ላይ ያለው የዓለም አቀፍም ሆነ የኢትዮጵያው ህግ ምን ይላል?
ጥሩ። አዲሱ፣ መቼም በዚህ ነገር ላይ እንደገና ስንነጋገር በሀገራችን የሰብአዊ መብት ጥበቃና አክብሮት እየባሰ ሄደ እንጂ እንዳልተሻሻለ እየተሻሻለ እንዳልሄደ ጠቋሚ ነው ማለት ይቻላል። አሁን ወደ ጥያቄ ልግባና አንድ ዜጋ በሀገሩ ውስጥ በመረጠው አካባቢ መኖር በተለያዩ ህጎች የተከበረለት መብት ነው። ይህም ከኢትዮጵያ ህገ መንግስት አንቀጽ 32 አንስቶ ሌሎቹም ዓለም አቀፍ ህጎች አሉ። እንዲያውም የኢትዮጵያ ህገ መንግስት በዚህ ረገድ እንደ ተራማጅነት አለው ማለት ይቻላል። ምክንያቱም መብቱ ለኢትዮጵያውያን ብቻ ሳይሆን ኢትዮጵያውያን በፈለጉበት አካባቢ የመኖር መብት እና ሀብት የማፍራት መብት ሲያረጋግጥ እንዲያውም ከዚያም አልፎ እንዲህ አይነት መብት በህጋዊ መልክ ኢትዮጵያ ውስጥ ለገባ የውጭ አገር ዜጋ ሁሉ የተሰጠ ነው። ስለዚህ አንድ ዜጋ በአገሩ በየትኛውም አካባቢ የመኖር መብቱ እጅግ መሰረታዊ መብት ስለሆነ ኢትዮጵያ በተቀበለቻቸውና የሀገሪቱ ህግ አካል በሆኑ በዓለም አቀፍ ድንጋጌዎች ሁሉ ሰፍሮ ይገኛል። ለመጥቀስ ያህል እንደውም ሶስት አብይ ህጎች አሉ። የሰብአዊ መብቶች ሁሉ አቀፍ ድንጋጌ ማለት ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ የሚለው ነው። ሁለተኛ የሲቪልና የፖለቲካ መብቶች ዓለም አቀፍ መግለጫ ኢንተርናሽናል ኮቨናንት ኦን ሲቪል ኤንድ ፖለቲካል ራይትስ የሚለው ነው። ሶስተኛው የአፍሪካ ሰዎችና ህዝቦች መብቶች ቻርተር አፍሪካ ቻርተር ኦን ሂውማን ኤንድ ፒፕልስ ራይትስ የሚለው። ሁሉም እነኚህ ህጎች በተመሳሳይ መልኩ ማንም ዜጋ በአገሩ ክልል ውስጥ በነጻ የመኖርና የመዘዋወር መብት እንዳለው ይደነግጋል። እንግዲህ እነዚህ ኢትዮጵያውያን ለብዙ ዓመታት ከኖሩበት ቦታ ሲፈናቀሉ የኢህአደግ መንግስት የኢትዮጵያ ህገ መንግስትን ጨምሮ እነዚህ ዓለም አቀፍ ህጎችን ጥሷል። ህጎቹ ከመጣሱም በላይ ደግሞ ድርጊቱ በእውነት እጅግ አሳፋሪ፣ አሳዛኝ፣ ሀገርን አዋራጅ ጸያፍ ድርጊት ለመሆኑ በእውነት ማንም የሚስተው አይመስለኝም። ከህገ ወጥነቱም በላይ
ዜጎቹ ኢትዮጵያውያኑ ዶክተር ያዕቆብ ህጋዊ አይደላቸውም ተብለው ሲባረሩ መሬቱ ወይም ቦታቸው ለውጭ ዜጎች እንደሚሰጥ ነው የሚነገረውና የምንሰማው። መሬቱ የሚሰጣቸው የውጭ ዜጎች እንዴት ነው ህጋዊ የሚሆኑት? ዜጎቹ ህጋዊ አይደላቸውም ሲባሉ እንደው ከዚሁ ጋራ ህገ ወጥ ሰፋሪ የሚባልስ አለ? ምን አይነት ነው?
ህገ ወጥ ሰፋሪ የሚባል ነገር የለም። በእውነት አንድ ኢትዮጵያዊ በፈለገበት ቦታ መስፈር ይችላል እና በየትም አካባቢ ቢሰፍር አገሩ ነው እና ይሄ በህገ መንግስቱ ፊት እንደጠቀስኩት የተደነገገ ነው። በዓለም አቀፍ ህጎች የተደነገገ ነው። አንድ ኢትዮጵያዊ የትም አካባቢ ምናልባት ጦር ሰፈር ላይሆን ይችላል፣ ግን የትም አካባቢ ቢሰፍር ህገ ወጥ ሰፋሪ ነው ማለት አይቻልም። አንድ ኢትዮጵያዊ እንደውም በሰፈራ መልክ እንኳን አስገድዶ ሌላ ቦታ እኮ ማሰር አይቻልም። እስካልተቀበለው ድረስ የግድ ወደ ሰፈራው እንኳን መሄድ አይኖርበትም። ስለዚህ ለአንድ ኢትዮጵያዊ ህገወጥ ሰፋሪ ሊባል የሚችልበት ምንም አይነት ሁኔታ የለም።
እና እንዳልኩት ለሌላ ለውጭ ዜጋ ደግሞ ሲሰጥ ያ የውጭ ዜጋ ጭራሽ ሆኖ ህጋዊ ሆኖ እዛ መስፈር መቻሉ ምናልባት እንደው ነገሩን አስገራሚ የሚያደርገው ይሄ ይመስለኛል።
በጣም በጣም አስገራሚ ነው። በእውነት ሀገሩ ዜጋ ያልተሰጠው መብት ለውጭ ዜጋ ሲሰጥ ህገወጥ ከመሆኑም በላይ አሳፋሪ ነው።
እርስዎ በዚህ ጉዳይ ላይ በሩዋንዳም ሰርተውበታል እና እንዲህ አይነቱን ወንጀል አንደኛ የት ነው ይሄ ክስ የሚመሰረተው? ይሄንን ለመመስረት ምን መረጃ ነው መሰባሰብና መጠናቀር ያለበት?
አዎ እነዚህ እንግዲህ ከበደኖ ጀምሮ እንደውም ጉራ ፈርዳ እንዲሁም አሁን በኒሻንጉል ላይ የሚባሩ የአካባቢው ተወላጆች ስላልሆኑ ነው በሚል ነው። ይሄ ደግሞ ዘር ማጥፋት ወይንም ኤትኒክ ክሊንዚንግ የሚባል ወንጀል ነው። እነኚህ ሰዎች ከቦታው ሲፈናቀሉ ወይንም ዲፖርት ሲደረጉ ይሄ ራሱ ዲፖርቴሽን ወይንም ማፈናቀል በራሱ ከፍተኛ ወንጀል ነው። የከፍ ዓለም አቀፍ ወንጀል በመሆኑ ከዚህ በፊት በሩዋንዳና በቀድሞ ዩጎስላቪያ ውስጥ ፍርድ ቤቶች ውስጥ እንዲህ አይነቱ ድርጊት የፈጸሙ የመንግስት ባለስልጣናት በእድሜ ልክ እስራት ነው የተቀጡት። የተባበሩት መንግስታት የሚያቋቁማቸው ፍርድ ቤቶች በሞት አይቀጡም እንጂ እንደውም በሞትም ሊያስቀጣ የሚችል ሁኔታ ሊፈጠር ነበር።
ከዚህ ቀደም ጄኖሳይድ ዋች የተባለ ድርጅት ከኢትዮጵያ በዚሁ በጄኖሳይድ በዘር ማጥፋት ሊከሰሱ የሚችሉ ሰዎች አሉ ብሎ ይፋ ማድረጉ ታወሳል። የኔ ጥያቄ ግን ይህን ጉዳይ የኢትዮጵያ መንግስት ጉዳይ ብሎ ሊከታተለው የሚገባ አይመስልዎትም ወይ?
በእውነት ጉዳይ ነው ብሎ መከታተል ያለበት ነገር ነው። አሁን ለምሳሌ አንዳንድ እንደው ህግ በተከበረባቸው አካባቢዎች ለምሳሌ በኬንያ እንኳን በኬንያ ወይንም ደግሞ ሌሎቹ ዓለም አቀፍ ህግ የሚገኘው ዓለም አቀፍ ፍርድ ቤት የቀረቡ ተከሳሾች በሙሉ በመንግስታቸው አቅራቢነት ነው እና መንግስታቸው እንዲህ አይነት በሀገሬ ውስጥ እንዲህ አይነት ወንጀል ተፈጽሟል እና የሄጉ ፍርድ ቤት ምርመራ ያካሄድና ጥፋተኛ በሆኑቱ ላይ የወንጀል ክስ ይመሰርትልኝ ብለው አመልክተዋል። እና ኢትዮጵያም ይህንኑ ማድረግ ይገባት ነበር። በኢትዮጵያ ውስጥ በዘር ማጥፋት ወንጀል አሁን ሰውን በማፈናቀል እንደውም በሰብአዊ መብት ላይ የሚሰራ ወንጀል ነው፣ ክራይም አጌንስት ሁማኒቲ የሚባለው ነው። እና እንዲህ አይነት ወንጀሎች በተፈጸሙ ጊዜ በኢትዮጵያ ውስጥ ህግ የሚከበር ቢሆን ኖሮ የመንግስት ራሱ ለዓለም አቀፉ ፍርድ ቤት ማመልከት ነበር። ግን ኢትዮጵያ ውስጥ አልሆነም። እንደውም ድርጊቱ ይኸው በአይናችን ፊት እየቀጠለ ነው። በእውነት እኔ እንደው አሳዛኝ ነው ብዬ የምጨርሰውም አልችልም። በጣም የሚያበሳጭ፣ በጣም የሚያሳዝን፣ የሚያስለቅስ ጉዳይ ነው በእውነት።
በመጡበት ዘር ምክንያት የሚሳደዱ ሰዎች የመኖራቸውን ያህል በሚናገሩት ቋንቋም የመሳደድ የመዋከብ ነገር አለ። ይሄ ሁሉ ያው የተያያዘ ይመስለኛል። ይሄን ያስታወስኩት እንደውም ምንድን ነው ለምሳሌ በዋልድባ ገዳም የሚኖሩ መነኮሳት ቦታው የትግራይ ክልል ስለሆነ ትግርኛ ቋንቋ ካልተናገራችሁ ውጡ ተብለው በየቦታው ለመኖራቸው ያናገርናቸው እማኞች በእጃችን ይገኛል ድምጻቸው። ከዚህ ቀደም በዚህ ጉዳይ ዘግበንበታልና ይሄም ከዛ ጋር የተገናኘ ነው ወይስ ፈጽሞ ወንጀልም አይደለም?
አንድ ነው ማለት ይቻላል፣ ወንጀል ነው። ለምሳሌ 1948 ዓመተ ምህረት የጄኖሳይድ ድንጋጌ ጄኖሳይድ የተፈጸመባቸው ሰዎች በዘር በቋንቋ ወይንም በሃይማኖት ከፋፍሎ እንዲህ አይነት ወንጀል የሚፈጽም ሰው ቅጣት ይከተለዋል ይላል። እና እነኚህ ቋንቋም ሆነ ዘር በእኩልነት ነው የሚፈለግ። እነኚህ የተባረሩ ሰዎች አማርኛ ቋንቋ ስለተናገሩ ወይንም ደግሞ አማሮች ስለሆኑ ምንም ለውጥ የሚያመጣው ነገር የለም። እና ወንጀሉ ተመሳሳይ ነው። አንዱም ሰው በቋንቋው ምክንያት ለይቶ ጥቃት መፈጸም አይቻልም። በሰብአዊ መብት ላይ የሚደረግ ወንጀል ተብሎ ሊፈረጅ ይችላል። ማለት ክራይም አጌንስት ሁማኒቲ ሊሆን ይችላል።
ይሄ በደል ወይም ወንጀል የደረሰባቸው ሰዎች በዘር ማጥፋት ወንጀል ሊከሰሱ የተባበሩት መንግስታት ድርጅት ሊቀርቡ መቻላቸውን ገልጠውልናል እና ይሄን አልፈው እንዲያውም ኢትዮጵያ ውስጥ በራሳቸው አገር በዛው በአገሩ ፍርድ ቤት ሊከሰሱ ወይም ሊከሱ የሚችሉበት ሁኔታ አለ ነው ወይንስ ይርጋ ይኖረው የሆነ ይሄ አይነቱ ወንጀል?
ይሄ አይነት ወንጀል በሁለት አይነት ክስ ሊቀርብበት ይችላል። ሁኔታው ተስፋፍቶ አሁን ከዚህ ኢትዮጵያ ውስጥ እንደሚደረገው እንዲህ አይነት ወንጀል እየተስፋፋ ለአካባቢው ጸጥታና ሰላም ስጋት ከፈጠረ የተባበሩት መንግስታት ጸጥታው ምክር ቤት ያስቆመው ይችላል። ጸጥታው ምክር ቤት ኃላፊነት ሁላችንም እንደምናውቀው ያው ሰላም ማስከበር ነው። በተጨማሪም ሄግ የሚገኘው ዓለም አቀፍ ፍርድ ቤት ጉዳዩን እንዲመረምርና ማስረጃ ካለ ክስ እንዲመሰርት ሊያዘው ይችላል። እና ኢትዮጵያ የዚህ የሄግ ፍርድ ቤት አባል አለመሆኗ ምንም ለውጥ የሚያመጣ ነገር አይደለም። በሴኩሪቲ ካውንስል ወይንም በጸጥታ ምክር ቤት ትእዛዝ ልትከሰስ ይችላለች። በዚህ ጉዳይ ፌዴራል ባለስልጣናትና በክልል ባለስልጣናት ላይ ክስ ሊቀርብ ይችላል። በሁለተኛ ደረጃ ደግሞ ጊዜውን ጠብቆ፣ እርግጥ በአሁኑ ጊዜ የሚታሰብ አይደለም፣ ግን ጊዜውን ጠብቆ ሲያመች በኢትዮጵያ ፍርድ ቤትም ጉዳዩ ይታይ ይችላል። በርግ አይታገድም። ከሀያና ከሰላሳ ዓመትም በኋላም ቢሆን ክስ ይቻላል በእነኝህ ባለስልጣናቱ ላይ።
አንዳንድ ሰዎች ይሄን ጉዳይ ዶክተር ያዕቆብ ትንሽ ለጠጥ ያደርጉታል። ዘር ማጥፋት አይደለም አገር ማጥፋት ነው እስከ ማለት ይደርሳሉ። አማርኛ ተናጋሪን፣ ትግርኛ ተናጋሪን ወይም አፋን ኦሮሞ ተናጋሪን ማጥፋት ከዘር ማጥፋት በበለጠ አገር ማጥፋት ይደርሳል የሚሉ አሉ። ትክክለኛ አካሄድ ነው ነው ወይንስ ከሚገባው በላይ ተለጥጧል?
እኔ ከሚገባው በላይ ተለጠጠ ማለት አልችልም። በእውነት እንዲህ አይነት ነገር አገር እንደሚያጠፋ ብዙ ብዙ ምሳሌዎች አሉ እኮ በታሪክም ሆነ ብዙ እኛም ራሳችን የደረስንባቸው ሁኔታዎች አሉ። እንደነ ዩጎዝላቪያ ለምሳሌ ዩጎዝላቪያ ብትንትኗ ወጥቷል። በዚሁ ምክንያት ነው፣ በዚህ አይነት ወንጀል ምክንያት ነው። እና ይሄ በእውነት አገር አጥፊ እንቅስቃሴ ነው። እየተስፋፋ ከሄደ እንኳን ለኢትዮጵያ ለአካባቢው እንኳን ሰላም አስጊ ሁኔታ ሊፈጥር ይችላል። አሁን ደግሞ እየተስፋፋ እየሄደ ነው። ከበደኖ ጀመረ፣ ጉራ ፋርዳ ሄደ፣ አሁን ደግሞ ቤኒሻንጉል ገብቷል። ነገስ ወዴት ነው? ኢትዮጵያውያን በየአካባቢው በክልላቸው ብቻ ሳይሆን በየአካባቢው ተሰባጥረው ይኖራሉ። ለክልል የተባለው እኮ እንደው አዲስ አበባ ኦሮሚያ ክልል ነው። እኔም ራሴ ከደቡብ ስለመጣ መውጣት አለብኝ።
ከዛ ጋር የተያያዘ ነገር እንደውም ላስከትል ነበር። ጥሩ ጀምረውታል። ቤንሻንጉል ውስጥ አማርኛ ተናጋሪዎች ብቻ አይደሉም ያሉት፣ ትግርኛ ተናጋሪዎች ኢትዮጵያውያን አሉ፣ አፋን ኦሮሞ ተናጋሪዎች አሉ ወዘተረፈ። እና ለምን አገራቸው ስለሆነ ነው። ይሄ ካለፉት ዓመታት የጀመረውና ዛሬ ድረስ ያላባራው አማራን የማባረር የማሳደድ ዘመቻ በቶሎ ካልተገታ አንደምታው ቀላል ሊሆን ይችላል ተብሎ ይታሰባል። እንደው ምናልባት በዚህ እናጠቃልል እንችላለን ውይይቱን።
በጣም አደገኛ ሁኔታ ነው። እንግዲህ ይህ የሚያሳየው በቋንቋ ወይንም በዘር ምክንያት ተለይተው በእነኚህ ሰዎች ላይ ጥቃት እየተፈጸመ ነው ማለት ነው። እና ሁኔታው እየከረረ በመጣ ጊዜ ለምሳሌ አማሮችን ለማጥፋት በከፊልም ሆነ በሙሉ የማጥፋት ሀሳብ ወይንም ደግሞ ፍላጎት ካለ እንዳውም ወንጀሉ ከፍ ብሎ ወደ ዘር ማጥፋት ወንጀል ይሄዳል። እና ይሄ በተለይ አማሮቹን ማነጣጠር በእነሱ ላይ ማነጣጠር ወንጀሉ ድርጊቱ ወደ ዘር ማጥፋት ነው የሚወስደው። ይሄ ደግሞ በማንኛውም የከፋ ወንጀል ቢባል ከዘር ማጥፋት ወንጀል የባሰ ነገር የለም።
በጣም አመሰግናለሁ ዶክተር ያዕቆብ ወልደማርያም። በሌላ ጊዜ በሌላ ፕሮግራም እንገናኛለን ብዬ ተስፋ አደርጋለሁ። ለአሁኑ እግዚአብሔር ይስጥልኝ።
አሜን። እንግዲህ ያርገው።